በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ምን ላይ ቆምን? የፍቅር መግለጫ። ምክንያቱም ሰው ከሚስቱ ጋር ሲዋሃድ፣ ሚስቱም ከባሏ ጋር ስትዋሃድ አካላቸው፣ አይምሯቸው፣ መንፈሳቸው ሁሉ አንድ ይሆናል። በዚያን ወቅት እንደ ሊቃውንተ ቤተክርስቲያን ገለጣ ሌላ ነገር ላስብሉ አይችሉም። ይቻላል? አይቻልም። ሌላ ነገር ላስብሉ እንኳን አይቻልም። ይሄ መንፈሳዊውም ሊቃውንቶች ዓለማዊውም ሊቃውንቶች የሚስማሙበት ነው። አካልን፣ መንፈስን፣ አይምሮን 100% በዛ ቁጥጥር ስር ይሆናል። አንድ ይሆናሉ ሁለቱ፣ ፍጹም አንድነት ይሆናል። ይሄ ነገር 30 ቦታ በተሄደ ቁጥር ምን ይሆን ይላል? እየጎደፈ እየጎደፈ እየተበላሸ ይሄድና ሚስት ቢያገባም ከሚስቱ ጋር ከባሏ ጋር ፍጹም ውህደት አይኖራቸውም። የፍቅር መግለጫ መሆኑ ይጠፋል። የፍቅር መግለጫ መሆኑ ራሱ ይጠፋል፣ ይበላሻል። ተበላሽቷል አልከልኩም። የሻገተ ምግብ ምን እንደምላይ ጋር ምን ነው እሱ? አይደል? በቃ ተበላሽቷል። ስለዚህ አዳም ሚስቱን ሔዋንን አወቀ። ደስ የሚል አረፍተ ነገር ነው። ውስጣችሁ ያዛችሁት በደንብ አድርጋችሁ አዳም ማንን አወቀ? ሚስቱን ሔዋንን። አባቶቻችን ሊቃውንት የሚሟገቱት በዚህ ነው። አንዳንዶች ምንድን ነው የሚሉት? ምንም ችግር የለውም ብዙ ሰው ጋር መሄድ ምንም ችግር የለውም ብሎ የሚናገሩ አሉ። የእኛ ሊቃውንቶች ግን አስፈላጊ ቢሆን ይላሉ፣ ለአዳም እግዚአብሔር ብዙ ሴት ሊፈጥርለት ይቻለው ነበር። አይቻሉ? ለሔዋንም የሚያስፈልጋት ቢሆን እግዚአብሔር ብዙ አዳምን ሊፈጥርላት ይችል ነበር፣ ግን አላደረገው። የኛ ቤተክርስቲያን ደስ የሚላችሁ በዚህ ላይ ወይ አንድ ቀን በደንብ ዲቴል አስተምራችኋለሁ። ደስ የሚላችሁ ሲያስቀምጡት ሊቃውንተ ቤተክርስቲያን ይሄ ብዙ ፖሊጋሚ እንለዋለን አይደል? ፖሊጋሚ አይደል? ብዙ ማግባት ወይ በነገራችን ላይ በቃ አንዲት ሴትን አንድ ወንድ ካወቃት በግብር ተጠቃልሏል፣ ሄዷል። ፖሊጋሚ ውስጥ ነው ያለው። ይሄንን ብዙ ሴቶች ላይ መድረስ ወይም ሴትም ወደ ብዙ ወንድ መሄድን ሲያስቀምጡት መንፈሳዊ ጉዳቱ፣ ስነ ልቦናዊ ጉዳቱ፣ እንደገና አካላዊ ጉዳቱ ብለው በሶስቱም ነው ያስቀምጡት። ሰው ከአንድ ሴት ጋር ከተወሰነ፣ ሴቷም ከአንድ ወንድ ጋር ከተወሰነች መንፈሷም፣ አይምሮዋም፣ ስሜቷም፣ አካሏም ጤነኛ ነው። ያ ካልሆነ ደግሞ እነዚህ ሁሉ ነገሮች ስትመረመር በሽተኛ ነው የምትሆነው። ወንዱም እንደዛ በስጋ እንኳን ብንሄድ ብዙ የአባላዘር በሽታው አይደል? የማህፀን ኢንፌክሽኖች፣ ሌላም ብንጠቅስ። በዛ ላይ እንደገና አላስፈላጊ እኛ በእኛ ቋንቋ ማለት ነው ያልታሰበበት ወይም አላስፈላጊ ወይም ድንገተኛ ጽንስ እንላለን አይደል? ከዛ ወደ ምን እንገባለን? ልብስ ወደ መግደል አይደለም እንዴ? እኛ ጽንስ ማቋረጥ እንለዋለን። በቤተክርስቲያን ቋንቋ ልጅ መግደል እንለዋለን። ቢዋጣችሁም ባይዋጣችሁ ወደዛ ይገባል። ያ ራሱ ይዞት የሚመጣው ችግር አለ አይደለም? በሳይንሱም ብንሄድ የሕክምና ሰዎች ልትረዱኝ ትችላላችሁ። በሳይንሱም ብንሄድ አንድ ሴት አንድ ጊዜ ውርጃ ከምትፈጽም አምስት ጊዜ ብትወልድ ይቀናታል። አካላዊ ጉዳቱ ስነ ልቦናዊ አይደለም፣ አካላዊ ጉዳቱ ነው። ምን ያህል ጉዳት እንዳለው አያችሁ? አንድ ጊዜ ጽንስ ስታጠፋ እራሷ ሰውነቷ ላይ ከፍተኛ ጉዳት ጥሎ ነው የሚሄደው፣ ብርቱ የሆነ ጉዳት። የእኛ ቤተክርስቲያን አያችሁ፣ በሁሉ ነገራችን ላይ ኃላፊነት አለባት። በስጋችን፣ በነፍሳችን፣ በመንፈሳችን፣ በማህበራዊ ህይወታችን ምንድን ነው ኃላፊነት የሌለባት ቤተክርስቲያን? እስቲ ንገሩ። ስለዚህ ይህን ምንዱ ማስተዋል ያስፈልጋል። ሔዋን ልክ ቃየንን ስትወልድ እንዲህ አለች፣ ልጅን ከዚህ ሀገር አገኘሁ ስትል ስሙን ቃየን አለችው። ልጅን ከማን አገኘ? ከወዛይቱም ልጆች የማን ጾታዎች ናቸው? ልጆችን እኛ እንሰራቸው። ሰሪያቸው ማን? እግዚአብሔር። ቅዱስ አትናቴዎስ በቅዳሴው ከአባቱ አብራክ አለ። ከአባቱ አብራክ እንደ ወተት ያለዋል፣ ወደ እናት ማህፀን ይሰደዋል፣ በእናቱ ማህፀን እንደ እርጎ ያረገዋል። በጅማትና በአስራ ወይም በደም ስር ያስራዋል፣ ያጠነዋል፣ ስጋ ያለብሰዋል፣ አጥንትም ያደርግልናል፣ ጥፍርና ጸጉርም ያበቅላል። አይደንቃችሁ? እንዲህ እያለ ነው ያስቀምጡ። እንዲህ ያደርግና ልጅን በሰው ውስጥ እግዚአብሔር ሰውን ሰጥቶ ከሰው ውስጥ ሰውን አውጥቶ ለእናትና ለአባት ስጦታ ነው ወይ ይሰጣል። ራሱ በዚህ በባዮሎጂው የተማራችሁ ሰዎች የጽንስ ሁኔታ ራሱ የሚደንቅ አይደለም? በሳይንስ እንኳን ስንሄድ የጽንስ ሁኔታ በዓለም ላይ እጅግ አስደናቂ ከሚባሉ ነገሮች አንዱ የጽንስ ሁኔታ ነው አይደለም? የጽንስ ሁኔታ እኛውም ብዙ ትኩረት የማንሰጠው ምንም ግምት የማንሰጠው የአይናችን አሰጣጠር በነገራችን ላይ ከሰውነታችን ሁሉ አይን በጣም ውስብስብ ነው ይላሉ ሊቃውንቱ። የተፈጠረበት ሁኔታ እንዴት እንደተፈጠረ በጣም ውስብስብ ነው ይላሉ። በዓለም ደረጃ ድጋሚን መስራት የማይቻል ነገር ነው አይን። አስቸጋሪ በጣም በጣም ከባድ ነው። እኔ በቅርቡ አንድ ቪዲዮ ካሴት ሳይ በጣም የደነቀኝ ነገር ልንገራችሁ። በሰውነታችን ውስጥ ዲኤንኤ የሚባል ነገር አለ። ዲኤንኤ ያ ዲኤንኤ የሚዋቀርበት የፕሮቲን ሞለኪውሎች አሉታል። ፕሮቲኖች ያንን ዲኤንኤ ፎርም የሚያደርጉ እነዛ ሞለኪውሎች አንዷ ስሟ ሌመነን ትባላለች። ኮምፒውተር ያላችሁ ሌመነን ብላችሁ ጎግል አድርጉ እሺ። ሌመነን ትባላለች እና ያችን ሌመነን ስትራክቸር አድርገን በማይክሮስኮፕ ሲታይ ስትራክቸር አለ ምን እንደምትመስል ማለት ነው። ስትታይ የመስቀል ቅርጽ ነው ያላት። ምንም ማለት አይደንቅም። እግዚአብሔር እኛም ስንታይ ምንድን ነው መስቀል አይደለም? ለካስ እያንዳንዱ ሰውነታችን እግዚአብሔር ያዋቀረው በምንድን ነው? በመስቀል እያንዳንዱ ሰውነታችን። እና ይኸው በሳይንሱ ዓለም ከፍተኛ ግምት ተብሎ የሚደንቅ ነገር ሆኗል። አስደናቂ ነገር ሆኗል። ቅዱስ ጳውሎስ ደግሞ ሁሉ በክርስቶስ ተጋጥሟል አይደል? ሁሉ በክርስቶስ ተጋጥሟል። ክርስቶስ በመስቀል ላይ ሲሰቀል በላይ ያለው መስቀሉ ወደ ላይ ያመለክታል፣ ወደ ታች ጥልቅም ያመለክታል። አጽናፍና አጽናፍም ተዘርግቷል። ሁሉንም ምን አደረገ? አንዳለ ሁሉንም አጋጥሞታል ማለት ቆላሲስ። ስለዚህ በመስቀል ነው አያችሁ ሁሉን ነገር የሰራው። እንዴ መስቀል ለኛ ውስጥ ትልቅ 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 ድርሻ እንዳለው በዚህ ሁሉ ነገር ያመለክታል። ስለዚህ ሔዋን ልጅን የሚያህል ነገር ራሷ መፍጠር እንዳልቻለች ታውቃለች። እኛ ብዙ ጊዜ ልጆቻችን ከኛ ሲለዩ እግዚአብሔርን በጣም እንቀየመዋለን፣ እንጣለዋለን አይደል? ምን አድርገን ስለምናስብ ልጆቻችንን የወለድን ልጆቻችንን ያሳደግን እኛ ነን ብለን ስለምናስብ ልጆቻችንን የፈጠንም እግዚአብሔር የሚያሳድጋቸው እግዚአብሔር እኛ ልጆቻችን ምናልባት ወተን ወርደን እናበላቸው የበሉት ነገር እንዲስማማቸው ጤና እንዲሆናቸው ከዛ በኋላ ቁመት እንዲጨምርላቸው ሰውነታቸው እንዲፋፋ ማድረግ ይቻላል አይቻልም? ምንድን ነው የምንለው? አንዳንድ ጊዜ ብዙ ልጇን ምታበላ ነገር ማየው ስር ልጅ ይኖራታል እናት አይደል? ምን ትላለህ? የማላበር እስኪ ይሄን ሲጮህ ሰጥቼዋለሁ፣ ይሄን አድርጌለት አድርጌ አድርጌ ያልሰጠሁት የለም አሳክሜዋለሁ፣ ግን ምን አይሆንም። እኛ ጋር በጣም ምን ጠለላ አስጠምቀው አይደል? አቁረቢ ነው እዛን ጊዜ እግዚአብሔር ሲዋሃደው ምን መሆን ይጀምራል? መስተካከል ይጀምራል። ስለዚህ ልጆችን የሚያሳድግም የሚሰጥም ማለት ከእግዚአብሔር አገኘሁት ስትል ማናለችው አይን አለችው። አንድም ስታዋት ጉጉቷን ታያላችሁ። ሔዋን ህይወት ውስጥ ጉጉት አሳይ እግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ስለገባ ልጅ ሲወለድላት አሁን ያ ቃል ኪዳን የቀረበ መስሏት መጓጓቷን ታያላችሁ። ሔዋን ህይወት ውስጥ ጉጉት አለ። ልጅ ወለድ የልጅ ልጅ ነው ያለኝ አሁን ቀረበልኝ ማለት ነው በዘመኔ የሆነ እያለች እኮ እየተመኘች ነገር ግን 5 ቀን ተኩል በእግዚአብሔር አቆጣጠር 5500 በሐሙስ ዕለት ወመን ተቃለ ዕለት ተወለደ ወለት ወለት ትከና አለ አዳም በዛ ከሔዋንን መጀመሪያ አሳደደ በኋላ አምጣት አሉት። ካመጣት በኋላ ሱባኤ ያዙ አይደል? ባህር ውስጥ ሆኖ ሱባኤ ሲጸልይ 38ኛው ቀን ላይ ዲያብሎስ ብቅ አለና ወጣ ብሏል። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ ወጣ ብሏል። አቤት ቅዱስ ጳውሎስ ምሁረ ኦሪት ስለነበር ምን አለ? ዲያብሎስ የብርሃን መልአክ እንዲመስል ራሱን ይለውጣል አላል? አሁን መጣና እኔ የብርሃን መልአክ ቅዱስ ገብርኤል ነኝ ወጣ ብሏል። ቅዱስ ገብርኤል ዝም ብሎ መጣ አላበሰረም። በህይወቱ በሱ ምን ብዙ ነገር ስለተፈራ ወጣ ብሏል። ከዚህ ከውሃ ውስጥ ወጣ ብሏል። ሱራይህን ተቀብሏል ሲለው አዳ ከእንግዲህ የፍጡር ቃል ሰምቻለሁ አንተን ቃላት በዚህ ፍጡር ሰምቼ ተረድጃለሁ ሚስቱን ነው አይደል ከእንግዲህ የፍጡር ቃል ሰምቼ አለባ እቺ ንግግሩ ተሆን እንደ ራሱ ፈጣሪ እንዲመጣ ያደርገው አያችሁ ፍጡርን አላምንም ማለት ያድነኛል ብዬ ወደ ቀደመ ርስቴ ያስገባኛል ብዬ ፍጡርን አላምንም ከእንግዲህ ፍጡርን አላምንም ከልከና ወዳጅ ያዳም ልጅ ያዳም እኔ ራሴ መጣላለሁ አለና ቃሉን አሰማው አያችሁ መጥቶ እሱ በሚሄድበት ምድር እየተመላለሰ አዳም የት ነህ እያለ እየተመላለሰ ህመማነ ስጋን እየፈወሰ ህመማነ ነፍስን እያስተማረ ራሱ ተሰቅሎ አሁን ከኔ ጋር በገነት ትሆናለህ አሁን አዳም የፈጣሪውን ቃል አመነ አይደል ለፈያታዊ ዘይማን ብቻ እንዳይመስላችሁ እኮ ዮም ተሄሉ ምስሌ በውስተ ገነት ዛሬ ከኔ ጋር በገነት ትሆናለህ ለፈያታዊ ዘይማን ብቻ የተነገረ አይደለም እኮ ፈያታዊ ዘይማን እኮ አዳምን ወክሎ ነው ያቺን ገነት ከፍቶ የገባው አያገው የፍጡርን ቃል አልወጣም አላለ አዳም ገብቶታል አያችሁ ለካስ ዲያብሎስም ራሱን ሊቀያየር እንደሚችል ጠርጥሯል ስለዚህ ቅዱስ ገብርኤል ልትሆን ትችላለህ ነገር ግን የፍጡር ቃል ሰምቼ አልወጣም ከማለኝ ይቅር ካለኝ እሱ መጥቶ ምን ይበል ወጣ ይበል የዛን ጊዜ ዲያብሎስ ሄደ ወደ ሔዋን ፈጠር አርጎ ወጣ ራቅ በይደሞ አሁን ምክንያት እንዳትሆኝ ብሎ ራቅ አርጎ ነው አዳም እሷ እንድትጸልይ ያደርጋት እሷም እዛው ባህር ውስጥ ሆና ፊቱን አጥቁሮባት ነበር ነው የሚለው መጽሐፍ እዛው ውስጥ ሆና ፍጠ ሄደና አንቺ ሔዋን በዚህ በባልሽ ወቂበታል እችን አጭቋ ቃል ያቱ በዚህ በማለሽ ወጥ ይበደው ወጣ ብለው አልወጣም ማለት እግዚአብሔር መሐሪና ይቅርባይ እንኳን በ38 ቀን አንድ ቀን አይመርም ማለት እውነት ነው ያቱ አንድ ነገር ልንገራችሁ ለምሳሌ በአንድ ጉዳይ ላይ ለሰባት ቀን ሱባኤ ይዛለው ብላችሁ ለገቡ ትችላላችሁ ጾም ጸሎት ትይዙ ትችላላችሁ ለስንት ቀን ለሰባት ቀን ብላችሁ እግዚአብሔር ቸር ነው በመጀመሪያው ቀን መልሱን ሊሰጣችሁ ይችላል ምንድነው የምታረጉት ነው አውተም ተማለ ማለት
ነው ይቆማል
እንደዛ ስለ ዴንሲቲ ምናምን እንዳገኘው ሰው ዩሬካ ብለን ወጣ መውጣን አውጣታል አረስ እ አያችሁ ይሄ ትልቅ እግዚአብሔር ሱባኤ እንደገባን በመጀመሪያው አምቀን ሊገልጽልን ይችላል ነብዩ ዳንኤል ናቡከደነጾር ሄደ ያየ ጊዜ አሬዎክ የተባለ ጋሻ ዳግሬው እነዛን ሁሉ የባቢሎን ጠቢባን አንገታቸውን ሊሰይፍ ወደ መካነ ምቅታል ሲወስዳቸው ዳንኤል አገኘው ለምን ተወስዳቸዋል አይ ንጉሱ ህልም አይቶ ሊፈቱለት አልቻሉ እና እናንተ በሪያላ አይደላችሁ አላርፈባችሁ በቁላ አይደላችሁ አላተግራችሁ ምን ታረጉ ነው ወዘርና ፍጃቸው ብሎ ይደፈጃቸው ነው አትፍጃቸው እኔ ነግረዋለሁ ለንጉሱ ህልሙንም ትርጓሜውንም ናሙ ከደረጠው እኮ አስቸጋሪ ጥያቄ ነው የጠየቀው ህልም አየ ህልሙ ጠፋው ህልሜንም ንገሩኝ ትርጉሙንም ንገሩ የንጉስ ትዛዝ አንዳንድ ጊዜ ትልልቅ ሰው አለመጠጋት አይደል እ ምን ትላላችሁ ንጉስ የድሮ ንጉስ እንዴ ህልም አይቻለሁ ጠፍቶኛል ህልሜንም ንገሩኝ ትርጓሜውንም ንገሩኝ አረንዴ ዶላር ሲሉት ፈጠራ ፈጠራችሁ ሁሉ ነገር ፈጠራ ፈጠራችሁ ስትነግሩ ትዝ ይለኛል አስታውሰዋለሁ
በፍጹም ከዳም ወሰንና ፈጃቸው እነዚህ የቀለብኩ ምን ወሮ ታዲያ ለምንድን ነው ጠንቋዮቹ እነዚህ ባቢሎን ዳንኤል ነው ነገረዋለሁ አስተግደላቸው እግዚአብሔር ሰዎች እንዲህ ናቸው ጠንቋዮችም ቢሆኑ ክፎችም ቢሆኑ ይራሩላቸው አስተግደላቸው ነው ነገረዋለሁ ወሰንም አሁን ነው ነገረዋለሁ ሄደና ብልጣሶር የተባለው እብራዊ ይሄንን ህልም እናገራለሁ ብሏል ብሎ ተነገረ አሁን ከነነጾርሽ ዳንኤል ምን አለ 3 ቀን ይሰጠኝ ብሎ ጠየቀ ተሰጥቷል ተባለ ለሰለስቱ ደቂቅ መልእክት ላከባቸው እንዲህ አይነት ነገር ገጥሞናልና ሱባኤ ያዙ አላቸው ለ3 ቀን ሱባኤ ያዙልኝ አላቸው ለ3 ቀን ሱባኤ ያዙ ሁሉም ዳንኤልም እነዛ 3 ወጣቱ ለዳንኤል እለቱን ህልሙን ትርጓሜውን ተገልጾለታል እለቱን ወዲያው ነገር ግን 3ቱን ቀን ይሰነበታል አያችሁ ተገልጾልኛል ብሎ ምን አላል አልወጣ 3ቱንም ቀን ሰነበት ሱባኤው አስከታል ከዛ በኋላ ሄዱ በንጉሱ ፊት ቆመ ተክልሉ ብልጣሶር ታይደህም ይሄው ፍካሬው ብልጣሶር አልመንና ትርጓሜ ነው ለተነግረኝ ትችላለህን እግዚአብሔር የገለጠለት እሱ ይተረጉማል በነገግሩ ወደ ሃይማኖቱ ሲሰው አያችሁ ማን የሰጠው እግዚአብሔር የሰጠው እኔ
ከየትም ላመጣው አልችልም። ይሄን ሊሰጠኝ የሚችል የሰማይ አምላክ አለ። እንግዲያው ነገረኛ አለ ሀልሙን ተፈታተፈታል እንዴ ይያልክ እንደው ከኔ በኋላ የሚመጣው እንደኔ በረታ ይሁን ደካማ ይሁን ይያልክ በሰገነት ላይ ተመላለፈ አልነበረ እንደዛ ብለህ ስትመራመር ቆይተ ደክሞተኛ ስትተኛ ራሱ ይወርቅ ደረቱና ትከሻው የብር ወገቡ የናስ ጭንና ጭነው የብር አንድ እግሩ ከጉልበቱ በታች አንድ እግሩ የሸክላ አንድ እግሩ የብረት የሆነ ምስል አንተን ሲመለከት ከተራራ ላይ እጃነከው ድንጋይ ተፈንቅሎ ተንከባሎ መጥቶ ያንን ምስል አድቅቆት መልሶ ተራራ ሲያክል ድንጋይ ዋላ ይፈጣ አሬን አይተውታል። አቤት እግዚአብሔር ይጠብቀው። ሰው ያየውን ህልም ለሌላው ሲገልጽለት ምን እስማው ታምርህዋ ተልብነ ይላሉ ሊቃውንት። እሱ በልባችን ውስጥ በኩራሪታችን ውስጥ ያላቸውን ድብቅ ነገር ሁሉ ያቃታል። የተሰወረች የተሸመቀች አይደለ ስማው ታምርህዋ ተልብነ እንቅድመ ህሊና ሁሉ ያምሮ እንቅድመ ህሊና ይፈርሽልኝ። ህሊና ገና ሳያስበው በህሊና ውስጥ ያለውን ያውቀዋል። ህሊና ገና ሳያስብ አስቦት እኮ አይደለም ገና ነገ የምናስበውን ነገር እግዚአብሔር ዛሬ ያውቀዋል። የዛሬ 10 አመት 20 አመት የምናስበውን ዛሬ ያውቀዋል። ይፈትልበው ወክል ያታ አለ ጋር ልብርና ኩላሊትም ይመረምራቸው ይፈትናቸዋል። እያንዳንዷን ነገር አወጥከኝ ሌሊት ፈተንኮለ ልቤ አነከርከኝ ወይ ተረክባ መጣ በላይ ሌላል ዳይ በሌሊት መተፈተንከኝ ኩላሊቴን ሁሉ መረመር ግን አመጣ አላገኘብኝ ብሎታ እንዴት መታደል አይደል። አሁን እግዚአብሔር ሰጠ ይተረጉማል አለና ነገረው። እንግዲያው ትርጓሚው ምንድነው አለው። ትርጓሚው ማለት ይሄ የጌታ ሁሉ አለበት ወስጥ ትርጓሚው አለበት። ራሱ ወርቅ የተማልከ አንተና ትከሻውና ደረቱ የብር የተባለ ዳሪዮስ ምን እንደሚል ወይ ነው ወገቡ የብርት የተባልክ ጢሮስ መንግስተ ፋርስ ነው ጭንና ጭኑ ብረት የተባለ እስክንድር መሰጠር ነው እያለ ተረጉ እግርና እግሩ ግማሽ ሸግላ የብረት የተባለ እናንተ አቆስነ በጥሞስ ነገስተ ሮም ናቸው። ከተራራ ላይ እጅ አልነካው ድንጋይ ተፈንቅሮ መጥቶ ያንን ምስል አድቅቆት መልሶ ተራራ ሲያክል ማየት እግዚአብሔር አምላክ በመጨረሻው ዘመን የሚያደርገውን ገልጿልና ቅዱስ ኤፍሬም ይሄንን አየና ከተራራ ላይ እጅ ሳይፈነቅሎ የወረደው ድንጋይ አለ ያለ ድራብሲ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ነው። የዓለምን ነገስታት ሁሉ በቁጥጥሩ ስር አድርጎ መልሶ ወደ ቀደመ ክብሩ ከላይ ወረደ መልሶ ምን ሆነ ወደ ላይ አረገ። ይሄ ነው ብሎ ተረጎመለት። ምንድን ነው ያለው? ከዚህ የተሻለ ጠቢብ ከየት ይመጣል አለ። በቃ በመንግስቴ ላይ ሾም ያለው ከዚህ በኋላ የነዛ ሁሉ የመተርጉማን ሁሉ አላፊ ማን ሆነ? ዳንኤል በነገራችን ላይ የመጽሐፍ ቅዱስ እጅግ የሚመስል ታሪክ አለባቸው። የመጽሐፍ ቅዱስ ክፍሎች አንዱ ትንቢተ ዳንኤል አንብባችሁ ደግሞ የማጥፈን የሉል እግዚአብሔር ቸርነት የቅዱሳን ብርታት የሚታይበት ምንድን ነው? ሶባይ አይጨርስ ምን አይሆን ነው ደግሞ ስለምን ነው ያዳምና ምን ምን ግዴ እና የደና ሲነግራት እየሮጠች ልጅ ነው ደውሃው ወደማ ወዳጃ አንታጃ አንወጣን ውጥቆ ብሎናል መልአኩ ይባል እኔ ለፍጡር ቃል ተንታውጣ ይህ ቦታ ሰይጣን ያለ አይ አንተ ካልፈለክ አትወጣ እኔ ግን ወጣለሁ ብላ ትግግ ነው ታችው አንድ ነገር ይደረግ አይሆንም ትንሽ አቆረፈች አው አዳም ይሆን እያመነታ ነው እዚህ ነው ለምሳሌኛ ይላል እያመነታ ተከተላት ወጥ ዳልሎስ ፊት ከዋን ከመሃል አዳም ከኋላ እየተከታተሉ እየተከታተሉ ግረገነት ደረሱ። ግረገነት ሲደርስ አወቃሽ ይሁን አላት። የብርሃን መልአክ ዝም ብሎ አላልከም ምን ቅዱስ ገብርኤል እንታጠራታችሁ
የምቀናባችሁ ኢየሩሳሌም ሰማያዊትን ወስዳችሁብኝ ምቀና ያብሎስ ልጅ ያንስኩኝ ደስ ይለኛል። የዛን ጊዜ አዳም ነው ያን ደንግጠው ወጣው። ሲወጡ ከከታተ የተነሳ ትንሽ ልጅ ያንስኩ አናቱን ገመሰልና አዳም ያ ደሙ ያዳም አይደለ እዚህ አይደለም ያን ታደርግ ያቺ ድንጋይ እግዚአብሔር ቸርነት እንደድንቋል አደረጋትና 3 ቀን 3 ሌሊት አዳም በዛደረ አዳም በድንጋይ ውስጥ ተዘግቶ 3 ቀን 3 ሌሊት ስለአደረ ዳግማዊ አዳም ኢየሱስ ክርስቶስም መቃብር ውስጥ 3 ቀን 3 ሌሊት ተዘጋ። አዳም ላይ የደረሰችው ነገር ሁሉ ነው የካፈው ክርስቶስ። በኋላ ቅዱስ ገብርኤል መጣ አንድ ድንጋይ አነሳላቸው አነሳና አስነሳቸው። አዳም ሱባ የለምን አልጠረስክም ማለት እንዲህ እንዲህ ብሎ ይነው እንዲህ እንዲህ ብሎ ይነው ብሎ ሲነገው በል አሁንም ጸንታ ለምነው እግዚአብሔር ምህረትን ለምነው አሁንም እግዚአብሔር አለና ቅዱስ ገብርኤል ወደ ገነት ሄዶ እግዚአብሔር ገነት አዳም ተርቧል አላቸው ይላል። በዛ ያለው አዋፋት የገነት ጌታ አዳም ተርቧል ነገ ተመልሶ መግባት አይቀርም ልጆቹ ልጆቻቸውን እንዳይጣሏቸው ይሉና ምግብ አደርሱለት አላቸው። የገነት አዋፍ ያንዳንዳቸው ባፋቸው ከገነት ፍሬዎች ይዘው አምጥተው 12 ዋሻ ሙሉነት ያላቸው በኋላ ሰማቸው። አዳም ወደ ቦታችን የሚሄድ ሲሉ ቋንቋቸውን ያውቅ ነበርና ሰማቸው ይላል። እነሱ በላይ እየበረሩ እሱ በእግሩ እየሮጠ እኩል ከነሱ እየሮጠ እግረ ገነት ሲደርሱ ውራ እሳት ሆኖ ሊያስገባው አልቻሉ። እነሱ እየበረሩ ነው እሱ መግባት አልቻለም። ቤት ልግባ ብሎ ወዲያው ሲንከራተት አዳም ያንን ደሙን አደረገና ካመጡለት ሰዓት ማረኝ ይቀበለ ብሎ ለእግዚአብሔር አቀረበ። ከእንግዲህ የሰው ደም መስዋዕት እንዳታቀርባለሁ ዓለም በኔ ልጅ ደም ብቻ ነው የሚለው ዳሙ ስለተወለደ ፈቃለ ለ ተወለደ ወለተወለደ። ከዚህ በኋላ በአምስት ቀን ተኩል ከልጅ ልጅ ተወልጄ ደሜ እንደፈሰሰ ደሜን አስሽ አድናለሁ ብሎ አምስት ቀን ተኩል ሲለው አዳም አንድ ቀን ስለዚህ ለካ 5500 ዘመን ሲፈጸም ልክ በስራተ መልአክ መልአካችን ይኩነኒ በከመትሌ እኔ እግዚአብሔር ገረዱን ነው እንደ ቃል ይሁን ስትል ይሁን የምትለው ቃል ምክንያት አድርጎ በማጠማ ሲጸነስ 5500 ዘመን ስትሞላ አኩል ነው አከላላ ወደረው እንጂ በቀጠሩ ሰዓት የሁሉ ነገር ተፈጽሟል።
ይቆየነው ሱ አብራሪያ
ባለ ተሰማል
ማኔ ላብራ ተሰማል።
የምህረት አበጋዝ የቃል ኪዳንህ መልአክ ስለሚሆን ስለ ቅዱስ ሚካኤል መልአከ በስራተ ስለሆነ ስለ ቅዱስ ገብርኤል ስለኛ ስለፈሰሰ ደም ስለተቆረሰ ስጋ ስመስርየት ስመመዳህኒት ስለሆነው ኢየሱስ ክርስቶስ ስለሚባለው ስምህ ለ ልመናችን ሁሉ እንድትሰማን እንማጸናለን። ስምህንም እንዲህ ብለን እንጠራለን። አባታችን ሰማያት ምትኖር ይቀደስ
መንግስትህ ትምጣ
ፈቃድህ ይሁን
የዕለት እንጀራችንን
በደላችንንም ይቅር በለን
እኛም የበደሉንን ይቅር በለን አቤቱ ወደ ፈተና አታግባን መንግስትህ ትምጣ
ኃይል ክብር ምስጋና ለዘላለም አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመላእክቱ በቅዱስ ገብርኤል ሰላምታ ሰላም ይሁንልሽ። ሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። ያሸናፊ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።
ኃጢአትን ፈጽመህ ይቅር የምትል ተነሳህያንን በንስሐ ወደ የምትቀበል ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ነው። የኔን የባሪያህንና በዚህ ያሉ የወንዶችና የሴቶች አገልጋዮችን ኃጢአት በደላቸውን ሁሉ ፈጽመህ ይቅር በል
አሜን።
በሐልዮ በነቢብ በገቢር አውቀን ወድፍረት ሳናውቅ በስተት ከልጅነት እስከዚህ ሰዓት የተሰራውን ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ
አሜን።